Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
ሰላም፣ የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ለመስተንግዶ ጽዮን ግርማ ከጎኔ ጋቢና ትገኛለች።
ሰላም፣ እንደምናመሻችሁ። በዛሬው የጋቢና ዝግጅታችን በትላንትናው ምሽት የኢህአዴግ አራቱ ፓርቲዎች የእስረኞችን በተመለከተና ማዕከላዊን በተመለከተ የሰጡትን መግለጫ ውይይት ይዘናል።
በሚቀጥለው ዘገባችን ደግሞ ገዢው ፓርቲ ኢህአዴግና መንግስት የፖለቲካ መሪዎችና ግለሰቦች ችግሮች ያሏቸውን ለመፍታት የደረሱበት ውሳኔ መነሻ ከሀገሪቱ ወቅታዊ ሁኔታ አንጻር እያነጋገረ ነው።
ሰላማዊ ዜጎች ላይ፣ ሰርተው በሚኖሩ ዜጎች ላይ፣ ምንም መሳሪያ ባልታጠቁ ዜጎች ላይ የተፈጸመ ጥቃት ነው፣ ወንጀል ነው ብለን ነው የምናምነው። ወንጀል እስከሆነ ድረስ ደግሞ ይሄን ያዘዘ አካልን ከዛም በተረፈ ደግሞ እዚህ ውስጥ የተሳተፉ አካላትም በህገ መንግስቱ መሰረት በሀገሪቱ ህግ መሰረት መጠየቅ መቻል አለባቸው። የሰላማዊ ዜጋ ደም ፈሶ መፈት የለበትም።
የምስራቅ ሐረርጌ ክልል ፕሬዝዳንት አቶ ለማ መገርሳን ወክለው አስተያየት የሰጡን የክልሉ የመንግስት ቃል አቀባይ አቶ አዲሱ አረጋ ናቸው። ይዘናቸዋል።
በሌላ ዜናችን ደግሞ ዓለም አቀፍ የኢትዮጵያውያን የጋራ ግብረ ኃይል ካለፈው ሳምንት አርብ ጀምሮ በውጭ ሀገር የሚኖሩ ኢትዮጵያውያንና የውጭ ምንዛሬ ወደ ኢትዮጵያ እንዳይልኩ የታቅቦ ጥሪ ማቅረባቸው ይታወሳል። ይህን በተመለከተ የኢትዮጵያ መንግስት ምላሽ በዛሬው ምሽት ይዘናል።
የቤተሰቡን ደስታ ለመደሰት ድካሙን ለመጋራት ኢትዮጵያዊ መሆን ብቻ በቂ ነው። ስለዚህ ይህንን የሚያደርግን ኢትዮጵያዊ ገንዘብ አትላክ ብሎ ለማለት መሳሪም ዘካሪም ቀስቃስም ዘመቻ ማያስፈልገውም።
የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ናቸው። ምላሽ ይሰጡናል።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን መጥተናል። ኬንያ ውስጥ የእስላማዊው አልሻባብ አማጽያን በፖሊሶች ተሽከርካሪ ላይ ዛሬ ረቡዕ ባደረሱት ጥቃት 5 መኮንኖች መሞታቸው ተገለጸ። ጥቃቱ በትክክል የተካሄደው ከሶማሊያ ጋር በሚዋሰነው ድንበር አቅራቢያ በሚገኘው ሰሜናዊ መንደሪያ ቀበሌ መሆኑም ታውቋል። ወደሚቀጥለው ዜና እንሄዳለን። ዛሬ ረቡዕ የተባለው ዛሬ ሐሙስ በሚለው ይስተካከል።
በሰሜናዊ ናይጄሪያ ቦርኖ ክፍለ ሀገር ውስጥ በሚገኝ መስጂድ ዛሬ በደረሰ የአጥፍቶ ጠፊ ፍንዳታ 10 ሰዎች መሞታቸው ተገለጸ። አጥፍቶ ጠፊው መስጂዱ ወደሚገኝበት ጋምቦሩ ከተማ ዛሬ ማለዳ ላይ በመሄድ ፍንዳታውን እንዳደረሰና ሕንፃውንም እንዳደባየ የአይን ምስክሮች ገልጸዋል። ለጊዜው ለጥቃቱ ኃላፊነት የወሰደ ወገን የለም።
ለሽብርተኞች ከለላ ትሰጣለች ተብላ በፕሬዝዳንት ትራምፕ የተከሰሰችው ፓኪስታን በዩናይትድ ስቴትስ የሚወሰድባትን እርምጃ በተጠንቀቅ እየተጠባበቀች መሆኗ ተሰማ። በዚህም ክስ የተነሳ ፓኪስታን አገሯ ላይ ለሚገኙት የዩናይትድ ስቴትስ አምባሳደር ዴቪድ ሃሌ ተቃውሟን እንዳሰማች ይታወቃል።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዛሬ ሐሙስ ባስተላለፉት መልእክት በሰሜንና ደቡብ ኮሪያ መካከል ሊጀመር ያለውን ድርድር ያነሳሁት እኔ ነኝ ሲሉ በትዊተር ገጻቸው ላይ አስፍረዋል። ውለታው ለአስተዳደሬ ጠንካራና ጽኑ አመራር ሊሰጥ ይገባልን ብለዋል። አያሌ ጠበብት ሞክረውት ያልተሳካው ድርድር አሁን እውን ሲሆን የእኔ ጥረት ያልገባበት ይመስላችኋል ሲሉም ጠይቀዋል። ትራምፕ በትዊተር ገጻቸው ላይ የሰሜኑ ፕሬዚዳንት ኪም ጆንግ ኡን ለደቡብ ኮሪያው የበጋ ኦሎምፒክ ልዑካንን እንደሚልኩ ካስታወቁ በኋላ እንደ አውሮፓውያን አቆጣጠር ከ2016 ጀምሮ በሁለቱ ኮሪያዎች መካከል ተዘግቶ የቆየውን ድንበር እንደሚከፍቱም ስምምነት መድረሱ አይዘነጋም። ከድንበሩ መከፈት ቀጥሎም የሁለቱ ሀገሮች ልዑካን ለ20 ደቂቃዎች ውይይት ማካሄዳቸውን ደቡብ ኮሪያ አስታውቃለች።
እንግዲህ ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ናቸው። ወደ ቀሪ የጋቢና ዝግጅቶቻችን እንምራችሁ። የጋቢና ጉዟችን ይቀጥላል። እኔ መስታወት አድራጋውና
ጽዮን ግርማ አብረን ከአድማስ እንሻገርላችኋለን።
Gabina VOA. Let's cross boundaries together.
የምትከታተሉት እንግዲህ የጋቢና ቪኦኤ ጉዟችንን ነው። አድማጮች እንደምታስታውሱት በትላንትናው ምሽት ጠቅላይ ሚኒስትር ኃይለማርያም ደሳለኝና ሌሎች 3 የ ፓርቲው አመራሮችን ኢህአዴግን የሚመሩት ፓርቲ አመራሮችን ጨምሮ የሰጡትን መግለጫ የተመለከተ ዘገባ አቅርበን ነበር። ይህ መግለጫ ሲወጣ በተለይ መጀመሪያ የወጣው በማህበራዊ ሚዲያ ላይ ነበርና በማህበራዊ ሚዲያ ላይ የተጠቀሰው ሁሉም የፖለቲካ እስረኞች እንደዚሁም ፖለቲካ እስረኞች የሚሉ መልእክትን የያዙ ዓለም አቀፍ የመገናኛ ብዙሃን ገልጸው ነበር። እሱንም ተጠቅሶ በርካታ ዘገባዎች ሲሰሩ ነበረ። ከዛ በኋላ ደግሞ የጠቅላይ ሚኒስትሩ መግለጫ በድምጽ በፋና ብሮድካስቲንግ እና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ላይ ሲወጣ አንዳንዶች ጥፋታቸው እየታየ የሚሉና ሌሎች ዘርዘር ያሉ ነገሮችን ያካተተ እንደሆነ በይቅርታና በምህረት የሚሉ ቃላቶችም እንደተጠቀሱበት አይተናል። በምሽቱ ዘገባችንም ይህን አካተን ዘግበን ነበር። ይህንን የተመለከተ ውይይት አድርገናል ከሁለት ጋዜጠኞች ጋር። እንደደረሰ ውይይቱን ይዘን እንመጣለን። ከዛ በፊት ወደ ከኢትዮጵያ ወደ ተላከልን ዜና ዘገባ እንለፍና ውይይቱን በኋላ ላይ እናመጣዋለን። ገዢው ፓርቲ ኢህአዴግና መንግስት የፖለቲካ መሪዎችና ግለሰቦች ያሏቸውን ለመፍታት የደረሱበት ውሳኔ መነሻ ከሀገሪቱ ወቅታዊ ሁኔታ አንጻር አሁንም ማነጋገሩን ቀጥሏል። አራቱ የኢህአዴግ አባል ድርጅቶች እርስ በርሳቸው እንዲሁም ከፌዴራሉ መንግስት ጋር ያላቸውን ግንኙነትም ምላሽ የሚፈልጉ ጥያቄዎችን ያስነሳል ይላል የእስክንድር ፍሬው ዘገባ።
ያለፉት ሁለት የተቃውሞ አመታት ብዙ አሳይተዋል። የተከደነ ገመና ከፍተዋል። በገዢው ፓርቲ አራት አባል ድርጅቶች መካከለ ያሉ ልዩነቶችም ተንጸባርቀዋል። ለ17 ቀናት የተካሄደውን የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ አስመልክተው የተናገሩት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝም በመካከላቸው ስለነበሩ ችግሮች ተከሰዋል።
በውስጣችን የነበረ ሰፊ መጠራጠር፣ አለመተማመን፣ እነዚህ ደግሞ በስራዎቻችን ላይ የፈጠሩት ከፍተኛ ችግር ያለ በመሆኑ ይሄንን ሳንሸማቀቅ በሙሉ አውጥተን መወያየት በመቻላችን ነው እንግዲህ ስብሰባው የተሻለ መግባባት የተፈጠረበት ጥሩ መግባባት የተፈጠረበት ነው ያልኩት።
አራቱ የኢህአዴግ አባል ድርጅቶች ወይም የፌዴራል መንግስቱና አባል ፓርቲዎቹ በአንዳንድ ጉዳዮች ላይ የተለያየ አስተያየት መስጠታቸው እየተለመደ አልነበረም። በመስራቅ አድርጌ ለተቃውሞ ሰልፍ ከወጡ የጨለንቆ ከተማ ነዋሪዎች 15ቱ ሲገደሉ ከክልሉ መንግስት የተሰጠው ማብራሪያ ለዚህ ማሳያ ይሆናል። ፕሬዝዳንቱን ለማ መገርሳን ወክለው ያነጋገሩኝ የክልሉ መንግስት ቃል አቀባይ አቶ አዲሱ አረጋ አስተያየት ቀጥተኛና ከፌደራል መንግስቱ ጋር የተለየ ነበር።
ይሄ ሰላማዊ ዜጎች ላይ ሰርተው በሚኖሩ ዜጎች ላይ ምንም መሳሪያ ባልታጠቁ ዜጎች ላይ የተፈጸመ ጥቃት ነው፣ ወንጀል ነው ብለን ነው የምናምነው። ወንጀል እስከሆነ ድረስ ደግሞ ይሄን ያዘዘ አካልም ከዛም በተረፈ ደግሞ እዚህ ውስጥ የተሳተፉ አካላትም በህገ መንግስቱ መሰረት በሀገሪቱ ህግ መሰረት መጠየቅ መቻል አለባቸው። የሰላማዊ ዜጋ ደም ፈሶ መቅረት የለበትም። የሰላማዊ ዜጋ ሰው መሳሪያ ያልታጠቀ ሰው እንዲሁ በጠራራ ፀሐይ ሰልፍ ስላደረገ ሰልፍ ቢያደርግ ተመጣጣኝ የሆነ እርምጃ ወስዶ ያንን ሰልፍ ማስቆም ይቻል ነበር። ነገር ግን አሁን የተወሰደው እርምጃ በሰው ህይወት ላይ ከፍተኛ የሆነ ጉዳት ያደረሰ ስለሆነ ወንጀል ነው። ይህን ያዘዘውም አካል እንደገና ደግሞ እዚህ ውስጥ የተሳተፉ አካላትን መጠየቅ አለባቸው የሚል ግልጽ የሆነ አቋም ነው ያለን።
አንዳንድ ተንታኞች እንደሚሉት በምዕራብ ሸዋ ጊንጪ ከተማ በህዳር 2008 በተጀመረውና በርካታ አካባቢዎችን ባዳረሰው የተቃውሞ እንቅስቃሴ የፌዴራሉም ሆነ የክልሉ መንግስታት የዚህን ያህል ጫና ውስጥ ገብተው አያውቁም። በጸጥታ ኃይሎች የሚወሰደው የኃይል እርምጃ እንዲቆም፣ የታሰሩ የፖለቲካ መሪዎችም እንዲፈቱ የሚቀርቡ ጥያቄዎች በተለይ የኦሮሚያን ክልላዊ መንግስት አጣብቂኝ ውስጥ እንደከተቱትም ያምናሉ። በኦሮሚያና ሶማሌ ክልል ድንበር በተነሳው ግጭት ለተፈናቀሉ ወገኖች ገቢ ለማሰባሰብ የተጠራውና በአዲስ አበባ ሚሊኒየም አዳራሽ የተካሄደው ኮንሰርት ይህ ከተንጸባረቀባቸው አጋጣሚዎች አንዱ ነው። ጌረር ጌረር ናንጀቱ ድምፃዊው ሀጫሉ ሁንዴሳ ሸልሎ ያልጠገበ ጀግና ቂሊንጦ ይገኛል፣ ቃሊቲ ይገኛል በማለት በስር ላይ ስለሚገኙ የኦሮሞ የፖለቲካ መሪዎች እየዘፈነው አቶ ለማ መገርሳ፣ አቶ አባዱላ ገመዳና ሌሎች ከፍተኛ አመራሮችን ጨምሮ በኦሮሚያ ገዢ ፓርቲ ኦህዴድ አባላት በተሞላ አዳራሽ ውስጥ ነው። አኒማለን ጌረራ ተኖ ያደ የለላ ኢሪ ጌረሬን ቁፍኔ ሂዳ ቃሊቲ ጅራ ኢሪ ጌረሬን ቁፍኔ ሂዳ ቂሊንጦ ጅራ። በአማራ ክልል በተካሄዱ የተቃውሞ እንቅስቃሴዎችም የፌዴራሉንና የክልሉን መንግስታት በእኩል አይን ያለማየት ሁኔታዎች የተንጸባረቁባቸው አጋጣሚዎች ነበሩ። ከወልቃይት ህዝብ የአማራ ማንነት ጥያቄ ጋር በተያያዘ የታሰሩት ኮሎኔል ደመቀ መዳኘት ያለባቸው አዲስ አበባ ሳይሆን ጎንደር ውስጥ ነው በሚል የተነሱ ተቃውሞዎች ይታወሳሉ። የክልሉ ፕሬዝዳንት አቶ ገዱ አንዳርጋቸውም ይህ የህዝብ ስሜት እንደሚጠበቅ በቴሌቪዥን መስኮት ቀርበው ለጋዜጠኞች መናገራቸው ይታወሳል። እናም እንደዚህ አይነት ጥያቄዎች ሲቀርብላቸው የቆዩት የሆዴድና የባዴን ባለስልጣናት እንደዚሁም ሌሎችም በኢሃድግ ስራ አስፈጻሚ ኮሚቴ ስብሰባ ላይ ምን አቋም እንዳራመዱ አይታወቅም። የፖለቲካ መሪዎች እንዲፈቱ የተደረሰበት ውሳኔ መነሻም አልተገለጸም። ታዋቂው የህግ ባለሙያና የቀድሞ የተቃዋሚ ፓርቲ አመራር አባል ዶክተር ያቆብ ኃይለማርያም ግን ውሳኔው የቅርቡን ጨምሮ ለአመታት ሲቀርቡ የነበሩ ጥያቄዎችና የተካሄዱ የተቃውሞ እንቅስቃሴዎች ውጤት እንደሆነ ያምናሉ።
እስረኞች ይፈቱ የሚለው ትግል እኮ ከብዙ ጊዜ ጀምሮ የተሰነቀ ነገር ነው። ማንኛውም ተቃዋሚ እንደውም ንግግር ወይንም ቃለ ምልልስ በሚያደርግበት ጊዜ የሚጀምረው ሁሉ ጊዜ የፖለቲካ እስረኞች ይፈቱ የሚል ነበር። እና አሁንም የህዝብ ግፊት ነው። የህዝብ ግፊት ያመጣው ነገር ነው። የህዝብ ትብብር አንድ ላይ ሆኖ መታገሉ ያመጣው ውጤት ነው። እርግጥ ነው ይሄ ጅምር ነው። ገና ብዙ የሚቀር ነገር አለ። የህዝቡ ትግል ገና ወደፊት ውጤት የሚያመጣ ይሻገራል። ወደፊቱ ሲሻገር ድረስ ደግሞ እስረኞች ብቻ በመፈታታቸው ኢትዮጵያ ውስጥ ዲሞክራሲ ተጎናጽፈናል ማለት አንችልም። ይሄ ጅምር ነው። ትግሉ መቀጠል አለበት። ወደ ዲሞክራሲ የሚደረገው እንቅስቃሴ የበለጠ አጎልብተን መቀጠል ይኖርብናል።
ምን ያህሉን ሊያካትት ይችላል ይህ እርምጃ ብለው ይገምታሉ? ከትናንትናው ከጠቅላይ ሚኒስትር ኃይለማርያም ደሳለኝ አገላለጽ እንግዲህ አንዳንዶቹ የተፈረደባቸው አንዳንዶቹ ገና በሂደት ያለ ጉዳያቸው የሚል አገላለጽ ነው የተጠቀሙት። የፖለቲካ መሪዎችም ብለዋል፣ ግለሰቦችም ጭምር ብለዋል።
እኔ ስረዳው በእውነት በጣም ብዙ ህዝብ የሚያጠቃልል ነው። ኢህአዴግ ስልጣን ከያዘበት ጊዜ ጀምሮ ነው የምንነሳው። ኢህአዴግ ስልጣን ከያዘበት ጊዜ ጀምሮ በአሸባሪነት ህገ መንግስቱ ለመናድ ተንቀሳቅሰዋል በተባለ በሙሉ እነሱ ሁሉ ያጠቃልላል። በኢትዮጵያ አቆጣጠር ከ91 ጀምሮ የሚያጠቃልል ነው። ከዛ ያነሰ መሄድ ማለት በእውነት ምንም እንቅስቃሴው የትም የሚደርስ ነገር ነው ማለት አይደለም። ይሄ የተሰነቀው ተስፋ የበለጠ የሚያቀጭጭ ይሆናል። እገሌ እገሌ የሚባል ነገር የለም። እርግጥ ነው ቁጥሩ በጣም ብዙ ሊሆን ነው፣ ግን ይሁን። እነኚህ እኮ በደረቅ ወንጀል የሰሩ ሰዎች አይደሉም። ወደፊቱ ሰው ይገላሉ፣ ይሰርቃሉ ተብሎ የሚጠረጠሩ ሰዎች አይደሉም። ብዙዎቹ የምናውቃቸው ናቸው። እነ እስክንድር ነጋ፣ እነ ዶክተር መረራ፣ ሌሎቹም አሉ። እንኳን ወንጀል ሊሰሩ ሰውን የሚሰድቡ ሰዎች አይደሉም። ስለዚህ ምንም የሚያሰጋ ነገር የለም። ይልቅ አሁን የተጀመረው ተስፋ በህዝቡ በኩል እንዳይቀጭጭ በአሸባሪነት፣ በጋዜጠኝነት፣ ህገ መንግስት በመናድ የተባሉትን በሙሉ ማጠቃለል አለበት። አለዚያ በእውነት አጥቦ ጭቃ ነው የሚሆነው።
የኢህአዴግ ስራ አስፈጻሚ ኮሚቴ የደረሰበትን ውሳኔ ተከትሎ ከእስር የሚፈቱት የፖለቲካ መሪዎችና ግለሰቦች የትኞቹ እንደሆኑ መንግስት ግልጽ አላደረገም። በፈጸሙት ወንጀል ምክንያት በፍርድ ቤት የተፈረደባቸው ወይም ክስ ተመስርቶባቸው ጉዳያቸው እየተጣራ የሚገኝ የፖለቲካ አመራሮችና ግለሰቦች ምህረት ሊደረግላቸው እንደሚችል ብቻ ነው ጠቅላይ ሚኒስትሩ ያስረዱት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እያደመጣችሁ የምትገኙት ጋቢና ቪኦኤ ነው። እንግዲህ ወደሚቀጥለው ዘገባችን ደግሞ እናልፋለን።
አዎ፣ የሚቀጥለው ዘገባችን ትላንትና ዓለም አቀፍ የኢትዮጵያውያን የጋራ ግብረ ኃይልን በተመለከተ ሰለሞን ክፍሌ አጠናቅሮት የጀመረውን ዘገባ ነው። ነገር ግን አድማጮች እንደው ሙሉን ስዕል እንዲያገኙ የመንግስትን ምላሽ አካተን ስለሆነ የመጣ ነው። ሙሉን ብናቀርብላቸው።
አዎ፣ እንግዲህ ባለፈው ትላንትና እንዳነበብንላችሁ የዓለም አቀፍ የኢትዮጵያውያን የጋራ ግብረ ኃይል ካለፈው ሳምንት አርብ ጀምሮ በውጭ ሀገር የሚኖሩ ኢትዮጵያውያን የውጭ ምንዛሬ ወደ ኢትዮጵያ እንዳይልኩ የተአቅቦ ጥሪ አቅርቧል። ግብረ ኃይሉ በዘመቻ መልክ ላቀረበው ጥሪ የሰጠው አንዱ ምክንያት ኢትዮጵያውያን የሚልኩትን የውጭ ምንዛሬ አገዛዙ ሊደርሰው በማይችል መንገድ ካደረጉ ሕዝቡን ለመጨቆን ለማፈንና ለመግደል የሚጠቀምባቸውን የደህንነት የፖሊስና የልዩ ጦር ሁለንተናዊ አቅም ሊያዳከም ይችላል የሚል ነው። ሰለሞን ክፍሌ የተአቅቦ ጥሪውን ዘመቻ የሚያስተባብረውን ዓለም አቀፍ የኢትዮጵያውያን የጋራ ግብረ ኃይል አባል አቶ ፋሲካ ጌታነህን አነጋግሮ አሰምተናችሁ ነበር ትላንትና። ዛሬም በድጋሚ እናሰማችሁና ከኢትዮጵያ የውጭ ጉዳይ ሚኒስትር አቶ መለስ አለም በዚሁ ጉዳይ ላይ የሰጡትን ምላሽ እናስከትላለን።
አቶ ፋሲካ ጌታነህ፣ ጥሪው ካለፈው አርብ ነው የጀመረው። ዓለም አቀፍ ጥሪ ስትሉ በምን መልክ ነው በዓለም ዙሪያ የሚገኙ ኢትዮጵያውያንን ለመድረስ ያቀዳችሁት?
በቅድሚያ ስለ ተሰጠን እድል ቪኦኤን ላመስግንና ወደ አነሳኸው ጥያቄ ልለፍ። ይህንን በዓለም አቀፍ ደረጃ ይደረጋል ያለውን ዘመቻ ለማከናወን የተለያዩ እቅዶች አሉን። አንደኛው በዓለም አቀፍ ደረጃ የሚሰሙ ኢትዮጵያውያን የሚያስተዳድሯቸው ወይም በባለቤትነት የያዟቸው ሚዲያዎች አሉ። እነሱን ተጠቅመን ዘመቻውን እናደርጋለን። ከዛም በተጨማሪ እንደሚታወቀው በየአካባቢው እንደዚሁ ኢትዮጵያውያን የሚያስተዳድሯቸው ሎካል ሬዲዮስ ምንላቸው የየአካባቢው ሬዲዮኖች አሉ። እነሱንም ተጠቅመን ቅስቀሳውን እናደርጋለን። እንግዲህ ከዛም በተጨማሪ አሁን ማህበረሰባችን እነዚህ ሶሻል ሚዲያ በመባል የሚታወቁትን እንደ ፌስቡክ፣ ትዊተር ያሉትን በስፋት ስለሚጠቀም እነሱንም እንጠቀማለን። የመጨረሻው የዓለም አቀፍ ግብረ ኃይሉ በየአህጉራቱ እና በየከተማው የራሱ የሆነ መዋቅር ስላለው ይህንንም መዋቅር በመጠቀም መረጃው ለኢትዮጵያውያን እንዲደርስ እናደርጋለን እና እነዚህ መንገዶች ነው የምንጠቀመው። አቶ ሰለሞን፣
ምን ያህል ሰው በምን ያህል ጊዜ ነው እንደርሳለን ብላችሁ የምታስቡት?
እንግዲህ ዘመቻውን እናደርጋለን ብለን ያልነው የመጀመሪያውን ዙር ለሶስት ወር ያህል ነው። በእኛ ባለን እቅድ መሰረት ይሄ መረጃ ወይም ቅስቀሳው ወይም ዘመቻው ለሁሉም ኢትዮጵያዊ፣ በውጭ ለሚኖረው ኢትዮጵያዊ እንዲዳረስ ነው የምንፈልገው። ነገር ግን ከግብ አኳያ ወደ ኢትዮጵያ ወይም ደግሞ ወደ አገዛዙ የባንክ ሲስተም ይሄዳል ብለን የምንለውን ገንዘብ ከ20-25% ለመቀነስ ነው እቅዳችን። በመረጃ ደረጃ ግን ሁሉም ኢትዮጵያዊ እንዲደርሰው ነው የምንፈልገው።
አቶ ፋሲካ፣ ምን ያህል የውጭ ምንዛሪ ይገባል በየአመቱ ብላችሁ ነው የምትገምቱት ወደ ኢትዮጵያ?
እንግዲህ ቁጥርን በተመለከተ ከተለያዩ ሶርሶች የሚገኘው ቁጥር የተለያየ ቢሆንም ለምሳሌ ከስርዓቱ የሚወጣው ቁጥር እስከ 4.5 ቢሊየን ቢደርስም ሌሎች ግን ዓለም አቀፍ ተቋማት ከዛ አነስ ያለ ቁጥር ነው የሚጠቅሱት። በአማካይ ግን ከዚህ ከሬሚታንስ ወይም ሀዋላ ወይም ኢትዮጵያውያን ወደ ቤተሰቦቻቸው ከሚልኩት ገንዘብ የውጭ ምንዛሬ አስተዋጽኦ $4 ቢሊየን በአመት ይደርሳል ብለን ነው የምናምነው።
እንደሚያውቁት ኢትዮጵያውያን ብቻ አይደሉም የውጭ ምንዛሬ ለዘመዶቻቸው የሚልኩ ወይም ደግሞ መንግስታቱ በህዝቦች ላይ የሰብአዊ መብቶች ረገጣ በሚያካሂደው ሀገሮች ብቻ አይደለም ገንዘብ የሚልኩት። በአማካይ ዲሞክራሲያዊ ግን ደግሞ ድሃ ሀገሮች ላሉ ዘመዶቻቸውም ገንዘብ የሚልኩ አሉ። እስቲ የእናንተን ምክንያት ያብራሩልኝ። ለምንድን ነው መላክ የለበትም የምትሉት?
አመሰግናለሁ በድጋሜ። ይሄ ለብዙ ኢትዮጵያውያን ግልጽ ይሆናል ብዬ ገምታለሁኝ። እኛ ሀገር ውስጥ ያለው ስርዓት ወይም አገዛዝ የህዝብ መብት የማያከብር፣ ህዝብን የሚያፍን፣ ሰብአዊ መብቶችን የሚረግጥ፣ ከዛ በተጨማሪ አሁንማ የህዝባዊ እምቢተኝነት ስለተቀጣጠለና ህዝቡ መብቱን ስለጠየቀ ህጻናት፣ ወጣቶች፣ አረጋውያን ሳይቀሩ በየዕለቱ የሚገደሉበት ሁኔታ አለ። ይሄ ከዚህ የሚሄደው ገንዘብ ይሄንን የሰብአዊ መብት ረገጣ፣ ግድያ፣ አፈና በማጠናከር በኩል የራሱ አስተዋጽኦ ይኖረዋል የሚል እምነት ስላለን እዛ ላይ የሚደረግ ርብርብና ተአቅቦ ስርዓቱ በህዝቡ ላይ የሚፈጽመውን በደል ለማስቆም የራሱን እገዛ ያደርጋል ብለን ስለምናምን ነው ይሄ ገንዘብ ወደ ኢትዮጵያ እንዳይላክ እንዲቀንስ የሚል ዘመቻ እያደረግን ያለ ነው።
ግን ደግሞ ይህን መሰል ዘመቻ ሲካሄድ ብዙ ጥንቃቄ ይጠይቃል የሚሉ በርካታ አስተያየት ሰጪዎች ይሰማሉ። መንግስትን እንጎዳለን ተብሎ ሊረዷቸው የሚፈልጉ ቤተሰቦቻቸውንና ዘመዶቻቸውን ለረሃብ ሊዳርጉ ይችላሉ ሲሉ ያስጠነቅቃሉ። እናንተ ደግሞ ይህን ማስወገድ ይቻላል ትላላችሁ። በምን ሁኔታ ነው ይህን ችግር ማስወገድ የሚቻለው?
ይህን ጥያቄ በሁለት መልኩ መመለስ ይቻላል። የመጀመሪያው አንደኛ የሚላክላቸው ሰዎች ሁሉ ይሄ ገንዘብ ቢቀንስ ወይም ቢቆም ችግር ላይ ይወድቃሉ ወይ የሚለው ነገር እሱ መልስ ሊያገኝ ይገባል። ይህንን የምንልበት ምክንያት ከ4-5 ዓመት በፊት የዓለም ባንክ ራሱ እዚህ ውጭ የሚገኝ የአጥኚ ድርጅት ወደ ኢትዮጵያ ልኮ የኢትዮጵያን የቆዳ ሽፋን እስከ 90% የሚሸፍን ቦታ በመዘዋወር የናሙና ጥናት አድርገዋል። እነዚህ ሰዎች ባደረጉት የናሙና ጥናት መሰረት መረጃውን ለማካፈል ያህል ለምሳሌ በእድሜ ደረጃ ያስቀመጡትን ለመግለጽ ያህል ገንዘቡ ከሚደርሳቸው ውስጥ ከ35-49 ዓመት የሚሆኑት 18%፣ ከ18-34 የሚሆኑት 64% እንደሆኑ ይሄ ጥናት ያመለክታል። ምን ማለት ነው? ከ18-49 ወይም ደግሞ በወጣትነትና በጎልማሳነት የሚደርሱ ሰዎች 82% እንደሆኑ ጥናቱ ያመለክታል። ከገቢም አኳያ እዛው አገራቸው ውስጥ የራሳቸው ገቢ ከደሞዝ ይሁን ቤት ከማከራየት ይሁን ከተለያዩ የንግድ እንቅስቃሴዎች ይሁን ገቢ ያላቸው ሰዎች ከ1000 ብር በላይ ገቢ ያላቸው ሰዎች እስከ 84% ሊደርሱ እንደሚችሉ ጥናቱ ያመለክታል። ስለዚህ በዚህ ጥናት መሰረት ይሄ ገንዘብ ቢቀንስ ወር በተወሰነ ደረጃም ቢቆም ጉዳት አይደርስም ልንል አንችልም። ነገር ግን ዳታውን እንደሚያመለክተው የጥሪው ተሰምቶ ኢትዮጵያውያን በዚህ ላይ እርምጃ ቢወስዱ አሁን አንተ በገለጽከው መልኩ ህዝቡ ሁሉ ይራባል የሚለው ነገር ትንሽ የተጋነነ እውነት ስለሆነ አንዱ የመከራከሪያችን እሱ ነው። ስቲል በትርፍነት በድጎማነት የሚላክ ብዙ ገንዘብ ይኖራል። እዛ ላይ ማዕቀብ ከተደረገ ቤተሰብ ሳይጎዳም ስርዓቱ ላይ ማዕቀብ ማድረግ ይቻላል የሚል እምነት አለን። ከዛ በተጨማሪ ግን እኛ ጥሪ ስናደርግ የመጀመሪያው ጥሪያችን ገንዘቡ በመደበኛ በሆኑ በባንክ ሲስተም ውስጥ በማይገባበት መልኩ ገንዘቡ እንዲላክ ኢትዮጵያውያን ጥረት እንዲያደርጉ ነው። ይሄ ማለት በዌስተርን ዩኒየን፣ መኒግራም በመሰሉ ፎርማል ቻናልስ ወይም ደግሞ መደበኛ የገንዘብ አመላላሽ ድርጅቶች አማካኝነት ገንዘቡ ካልተላከ ወደ ስርዓቱ እጅ የመግባት እድሉ መጠነኛ ስለሆነ ይህንን መንገድ ኢትዮጵያውያን በየአካባቢያቸው አፈላልገው እንዲጠቀሙበትና ቤተሰቦቻቸውንም እየረዱ ነገር ግን ስርዓቱ ገንዘብ እንዳይደርሰው ማድረግ ይችላሉ የሚል ጥሪ ነው ያቀረብ ነው። እና ይህም ሁኔታ በከፍተኛ ሁኔታ ይረዳል ብለን እናምናለን። ከዛ በተጨማሪ የቤተሰቦቻቸውን ሁኔታ አይተው የግድ በባንክ በኩል መላክ አለባቸው የአቅማቸውን ያህል መቀነስ ይችላሉ። አንድ $100 የሚልክ ወይም $100 የሚልክ አንድ ሰው $80 አድርጎ ቢልከው $20 ወደ ስርዓቱ ሪዘርቭ የሚገባውን ቀነሰበት ብለን እናምናለን። እና እነዚህም መንገዶች ከተጠቀሙ ቤተሰብም ትልቅ ጉዳት ላይ ሳይደርስ ስርዓቱ ላይ የሚደርሰውን ጫና ማጠናከር ይቻላል የሚል እምነት ይዘን ነው የተነሳ ነው። እና በዚህ መልኩ ነው ልገልጸው የምችለው።
በመጨረሻ ለምን ያህል ጊዜ ይቆያል ይሄ አሁን የጠራችሁት የውጭ ምንዛሪ ወደ ኢትዮጵያ እንዳይላክ የቀረበው ጥሪ?
በመጀመሪያ ዙር ያቀርነው ለ3 ወር ያህል ነው። እስከ March 31 ድረስ ዘመቻውን እናካሄዳለን። ነገር ግን 3 ወሩ ከተገባደደ በኋላ ያመጣውን ኢምፓክት ወይም ደግሞ ተጽዕኖ ከገመገመን በኋላ ልናራዝምም እንችላለን። ግን አሁን ባለው ሁኔታ ይህን ዘመቻ ለማድረግ እቅድ የያዝነው ለ3 ወር ነው።
አቶ ፋሲካ ጌታነ የተአቅበው ጥሪ አስተባባሪ፣ ለጊዜው በጣም አመሰግናለሁ።
እኔም አመሰግናለሁኝ አቶ ሰለሞን።
አድማጮች ይህንኑ አስመልክቶ የበኩላቸውን አስተያየት እንዲሰጡኝ የጠየቅኳቸው የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ለነገ ቀጥረውኛል። ነገ ምላሻቸውን ይዤ እቀርባለሁ።
ትላንትና ስናቀርበው ያው ለነገ ምላሽ ይዞ እንደሚቀርብ ሰለሞን ክፍሌ ነግሮን ነበረ። ያንን ነው አሁን ያደመጣችሁት። ያንን ምላሽ ዛሬ አግኝተናል። ግብረ ኃይሉ በዘመቻ መልክ ያቀረበውን ጥሪ በተመለከተ የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ምላሻቸውን ሰጥተውናል።
አቶ መለስ አለም፣ በቅድሚያ ለትብብሮ ላመስግን።
እኔም አመሰግናለሁ ሰለሞን።
የጋራ ግብረ ኃይሉ ኢትዮጵያውያን ለምን የውጭ ምንዛሪ በአሁኑ ወቅት ወደ ኢትዮጵያ እንዳይልኩ ጥሪ ሲያቀርብ የሰጠው ምክንያት አንዱ በወቅቱ ጸረ መንግሥት የተቃውሞ እንቅስቃሴ፣ ኢኮኖሚው የተንኮታኮተውን መንግሥት ተጽዕኖውን ለማጠናከር ይረዳል የሚል ነው።
በመጀመሪያ አቶ ፋሲካን፣ የአሜሪካ ድምፅ አድማጮች፣ በውጭ የሚገኙ ኢትዮጵያውያን መልካም የፈረንጆች አዲስ ዓመት ብዬ ልጀምር። እኔ በመጀመሪያ ደረጃ በመላው ዓለም የሚገኙ ኢትዮጵያውያን በሀገራቸው ልማት ለሚያደርጉት አስተዋጽኦ በጣም ትልቅ አክብሮት አለኝ። ይሁን እንጂ በነ አቶ ፋሲካ ይካሄዳል የተባለው ቅስቀሳ በአዲስ ዓመት የቀረበ አሮጌ ገጸ በረከት አድርጌ ነው የምወስደው። አበው አሮጌ ወይን በአዲስ አቁማዳ ይላሉ። ኢትዮጵያውያን እህት እና ወንድሞቻችን አገር ቤት ለሚገኙ ወላጆቻቸው እንዲሁም ቤተሰቦቻቸው ገንዘብ እንዳይልኩ ዘመቻ ለማካሄድ የተያዘው ሀሳብ ሳይወለድ የሚጨነግፍ ሀሳብ ነው። በአንድ ነገር በተመሳሳይ መንገድ እየሰራ የተለየ ውጤት መጠበቅ እንዴት ይቻላል? ከዚህ በፊት በተደጋጋሚ 1-3 ዓመት እንደዚህ አይነት ሙከራ እንደነበረ አስታውሳለሁ ሰለሞን። እውነት ለመናገር በዚህ ጉዳይ ላይ ውይይት ባልቀርብ እመርጣለሁ፣ ግን ለአሜሪካ ድምፅ ሬዲዮም ለአድማጮችም ካለኝ ክብር የተወሰነ አስተያየቶችን ልስጥ። ተመሳሳይ ዘመቻ ሲሞከር ያኔ የነበረው ውጭ ምንዛሬ ወደ ሀገር ቤት የሚገባው በሬሚታንስ መልክ በእንግሊዝኛው $300 ሚሊዮን ብቻ ነው የነበረው። ከአንድ አመት በኋላ ወደ 3.6 ቢሊየን፣ ከዛ በኋላ 4 ቢሊየን፣ አሁን የመጨረሻው ያለን አሀዝ ወደ 4.6 ቢሊየን አካባቢ ነው ዜጎቻችን፣ ወንድሞቻችን፣ እህቶቻችን ወደ ሀገር ቤት የላከው። ስለዚህ ዘመቻው ቀደም ብሎ የተጀመረ ይሁን እንጂ ወደ አገር ቤት ወገኖቻችን የሚልኩት ገንዘብ ከጊዜ ወደ ጊዜ እያሻቀበ ነው ሄደው እና ይህ የሚያሳየው አሁን የተጀመረው ሀሳብና ጉዳይም ብዙም ርቀት እንደማይሄድ ነው። ሰለሞን፣ አንተም እንደምታውቀው ኢትዮጵያውያን አገር ቤት ያሉ ቤተሰቦቻቸውን የሚደግፉት ስለሚሰርፋቸው፣ ሁሉ ነገር ስለደላቸው አይደለም። አሜሪካም ያሉት፣ አውሮፓም ያሉት፣ መካከለኛው ምስራቅም ያሉት፣ ደቡብ አፍሪካ አካባቢ ያሉት መነሻችን ኢትዮጵያውያን እርስ በርስ የመደጋገፍ ጠንካራ ባህል ስላለን ልጆች ወላጆቻቸውን የመጦር ታላቅ ታናሽን የመደገፍ ሲወራረስ የመጣ በጣም ጠንካራ ኢትዮጵያዊ ባህል አለን። ከራስህ ውጭ ለሌላው የመኖር ልምድም አለን። በዚህ ምክንያት ነው ወደ አገር ቤት የሚልኩት ገንዘብ። የቤተሰቡን ደስታ ለመደሰት፣ ድካሙን ለመጋራት ኢትዮጵያዊ መሆን ብቻ በቂ ነው። ስለዚህ ይህንን የሚያደርግን ኢትዮጵያዊ ገንዘብ አትላክ ብሎ ለማለት መሳሪም ዘካሪም ቀስቃስም ዘመቻ አያስፈልገውም። ቤተሰብን አትርዱ ማለት ራስን አትርዳ ማለት ነው። ቤተሰቦቻችሁን አትርዱ፣ አትደግፉ፣ ችግራቸውን አትጋሩ ማለት ነው። ይህ ዲያስፖራውን መናቅ ነው። ይህ ኢትዮጵያዊውን መናቅ ነው። ኢትዮጵያ ባህልና ወጋ የሚሄድም ጉዳይ አለ። ስለዚህ ወደ አገር ቤት የሚላክ ገንዘብ በቀጥታ ለመንግስት የሚሰጥ ገንዘብም አይደለም እኮ ሰለሞን፣ ወደ መንግስት ካዝና በቀጥታ የሚገባ ጉዳይም አይደለም። ይህንን የዚህ ዘመቻ ቀስቃሽ ነው የሚሉት ወንድሞቻችን ሳያውቁት ቀርተው ካልሆነ በስተቀር። ስለዚህ ለምሳሌ አቶ ፋሲካ ሀሳባቸውን ለውጠው ይህንን ዘመቻ ስተው ለገናም ሆነ ለፋሲካ $100 እንኳን ቢልኩ ገንዘቡ ለቤተሰብ የበዓል መዋያ የሚውል ነው ወይም የግል ቁጠባቸው የሚውል ተደርጎ ነው መወሰድ ያለበት እንጂ የተለየ የመንግስት ጥቅም ያገኝበታል የሚል የተሳሳተ ግንዛቤ እንዲኖራቸው የሚያስፈልግ አልመሰለኝም በምንም አይነት።
አዎ ተመለስ፣ ታቅበው ህዝብን ሊጎዳ በማይችል መንገድ ይካሄዳል ነው የሚሉት እኮ የዚህ ዘመቻ አስተባባሪዎች። ለማስታወስ አቶ ፋሲካ ጌታነህ ትላንት እንዲህ ነበር ያሉት።
አንደኛ የሚላክላቸው ሰዎች ሁሉ ይሄ ገንዘብ ቢቀንስ ወይም ቢቆም ችግር ላይ ይወድቃል ወይ የሚለው ነገር እሱ መልስ ሊያገኝ ይገባል። ይሄ ገንዘብ ቢቀንስ ወር በተወሰነ ደረጃም ቢቆም ጉዳት አይደርስም ልንል አንችልም። ነገር ግን የጥሪው ተሰምቶ ኢትዮጵያውያን በዚህ ላይ እርምጃ ቢወስዱ አሁን አንተ በገለጽከው መልኩ ህዝቡ ሁሉ ይራባል የሚለው እውነት ትንሽ የተጋነነ እውነት ስለሆነ አንዱ የመከራከሪያችን እሱ ነው። ስቲል በትርፍነት በድጎማነት የሚላክ ብዙ ገንዘብ ይኖራል። እዛ ላይ ማዕቀብ ከተደረገ ቤተሰብ ሳይጎዳም ስርዓቱ ላይ ማዕቀብ ማድረግ ይቻላል የሚል እምነት አለን። ከዛ በተጨማሪ ግን እኛ ጥሪ ስናደርግ የመጀመሪያው ጥሪያችን ገንዘቡ በመደበኛ በሆኑ በባንክ ሲስተም ውስጥ በማይገባበት መልኩ ገንዘቡ እንዲላክ ኢትዮጵያውያን ጥረት እንዲያደርጉ ነው። ይሄ ማለት በዌስተርን ዩኒየን፣ መኒግራም በመሰሉ ፎርማል ቻናልስ ወይም ደግሞ መደበኛ የገንዘብ አመላላሽ ድርጅቶች አማካኝነት ገንዘቡ ካልተላከ ወደ ስርዓቱ እጅ የመግባት እድሉ መጠነኛ ስለሆነ ይህንን መንገድ ኢትዮጵያውያን በየአካባቢያቸው አፈላልገው እንዲጠቀሙበትና ቤተሰቦቻቸውንም እየረዱ ነገር ግን ስርዓቱ ገንዘብ እንዳይደርሰው ማድረግ ይችላሉ የሚል ጥሪ ነው ያቀረብ ነው። እና ይህም ሁኔታ በከፍተኛ ሁኔታ ይረዳል ብለን እናምናለን። ከዛ በተጨማሪ የቤተሰቦቻቸውን ሁኔታ አይተው የግድ በባንክ በኩል መላክ ካለባቸው የአቅማቸውን ያህል መቀነስ ይችላሉ። $100 የሚልክ ወይም $100 የሚልክ አንድ ሰው $80 አድርጎ ቢልከው $20 ወደ ስርዓቱ ሪዘርቭ የሚገባውን ቀነሰበት ብለን እናምናለን። እና እነዚህም መንገዶች ከተጠቀሙ ቤተሰብም ትልቅ ጉዳት ላይ ሳይደርስ ስርዓቱ ላይ የሚደርሰውን ጫና ማጠናከር ይቻላል የሚል እምነት ይዘን ነው የተነሳ ነው። እና በዚህ መልኩ ነው ልገልጸው የምችለው።
አቶ መለስ እርሶስ ምን ይላሉ?
እንዳልኩት አቶ ሰለሞን፣ አንደኛ የዓለም ባንክ 50% ወደ አገር ቤት የሚላከው ገንዘብ ለእንጀራና ዳቦ የሚውል ነው ነው 27% እስክሪብቶና ደብተር የሚገዙ ኢትዮጵያውያን ናቸው። እነዚህ የነገ የሀገር ተረካቢዎች ናቸው። ወላጆቻችን ደግሞ ይሄ ሀገር አሁን ያለበት ደረጃ እንዲኖር ህይወት የገበሩ ናቸው፣ መስዋዕትነት የከፈሉ ናቸው። የእነሱ ብድራት ይሄ እንዴት ሊሆን ይችላል? የእነሱ ብድር ይሄ አይደለም። ስለዚህ ይሄ አገር መቀጠል አለበት። እኔም አንተም አቶ ፋሲካም እንደዚህ መነጋገር የቻልን እኮ አቶ ሰለሞን ኢትዮጵያ አሁን ስላለት ነው። ሊያስመሰግን እንደ አንድ ኢትዮጵያዊ ተገቢ ሊሆን የሚችለው እና አቶ ፋሲካ እዚህ ያለ ትምህርት ቤት ለማቋቋም ቢደግፉ፣ መጽሐፍት ቢልኩ፣ ይሄ ነው ኢትዮጵያዊነት። ልዩነቶች ሊኖሩ ይችላል፣ በብዙ መንገድ ላይ ልንለያይ እንችላለን። አቶ ሰለሞን ኢትዮጵያዊነትን በተመለከተ ግን አንድ ሀሳብ ሊኖረን ይገባል ነው የምልህ። ስለዚህ ቀደም ሲል ከተገለጠው የሰብአዊ መብት ጉዳይ ጋር የሚያያዝ ጉዳይ አይደለም፣ ዱባና ቅል ነው።
መልካም፣ አመሰግናለሁ አቶ መለስ አለም ለትብብሮ።
መልካም የፈረንጆች አዲስ አመት። መጪው ጊዜ የኢትዮጵያ ገና ነው። ሰለሞን አንተም አቶ ፋሲካም በዓሉን ከቤተሰቦቻችሁ ጋር ለማክበር መልካም ጊዜ ይሁንላችሁ።
ባልደረባችንን ሰለሞን ክፍሌን እንዲሁም አቶ መለስ አለምን እናመሰግናለን። በመግቢያችን ላይ የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በሰጡት ወቅታዊ መግለጫ ላይ ያተኮረ የሁለት ጋዜጠኞች ውይይት እናቀርብላችሁ ቃል ገብተን ነበር። የጋቢና ሰዓታችን በመገባደዱ ልናቀርብ አልቻልንም። ነገር ግን በምሽቱ በሶስት ሰዓት ፕሮግራማችን የምናቀርብ መሆኑን እንገልጻለን። እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው መክቢያ ነበረው ነበር። እኔ መስታወት አረጋውና ጽዮን ግርማ መልካም ምሽት እንላለን።